ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 19 2016 ዓ.ም ዝግጅታችን ጀመረ።
በኢትዮጵያ የተለያዩ አካባቢዎች የሚፈጸሙ የሰው ችግታዎችና የፈጠሩት አገራዊ ስጋት
እዚህ ግታዎች ሲከሰቱ ሰዎቹ ቀድሞ ለፖሊስ አሳውቀው ወይም ለሌላ ህግ አስፈጻሚ አካላት ተናግረው መፍትሄ እንዲበጅላቸው ሳይሆን የሚፈልጉት በራሳቸው መፍትሄ ለማምጣት ነው የሚሞክሩት። ይሄ የሚያሳይክ በማህበረሰቡ ደረጃ በመንግስት ላይ ያለው እምነት በጣም እንደወረደ ነው።
የሰማችኋቸው ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የሚሰሩት የፖለቲካል ሳይንስና ህግ ባለሙያው ዶክተር አደም ካሴ ናቸው። በኋላ ላይ አሳሳቢ የሆነ መጥቷል በተባለው የሰዎች እገታ ዙሪያ ሐሳባቸውን ያጋሩናል።
የሲዲ ማለት ሲዲ በሲዲ አርትም እየጣለ ብቲ በካሴትም እንደዚህ እንደተለመደው አባዘች እየጣለው ብቲ ማጫወቻው ዲቫይሱ የለም።
አሁን ደግሞ የሰማችኋቸው የሰዋሰው መተግበሪያ አስራ አስኪያጅ የሆኑትን አቶ ሀብቱ ነጋሽን ነው። የኢትዮጵያን ሙዚቃዎች በቴክኖሎጂ በመታገዝ ለአድማጭ እያደረሱ የሚገኙት መተግበሪያዎች በኢትዮጵያ የሙዚቃ ኢንዱስትሪ የተጫወቱት ያለውን ሚና በምሽቱ መሰናዷችን እንቃኛለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ነሐሴ 19 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን። ንጉሱ ታምሬ በቅንብሩ አብሮን ያመሻል። የፕሮግራሙ ዋና አዘጋጅ ቆንጅት ታዬ ናት። በምሽቱ መሰናዶዋችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን ማሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሱዳን ጦር ኃይል መሪ አብዱልፈታህ አልቡርሃን ከባላንጣ ጦር አመራሮች ጋር ስዊዘርላንድ ላይ ሊደረግ በታቀደው የሰላም ንግግር ላይ እንደማይሳተፉ አስታወቁ። ለመቶ ዓመታት መዋጋትን እንደሚመርጡም ተናግረዋል። ወደ ጄኔቫ አንሄድም፣ ለመቶ ዓመታት እንዋጋለን ሲሉ ለጋዜጠኞች ተናግረዋል አልቡርሃን። የአልቡርሃን ወታደሮች ላለፉት 16 ወራት የፈጥኖ ደራሹን ጦር ኃይል አባላት ሲፋለሙ መቆየታቸው ይታወሳል። የህዝቦችን ስቃይ ለማቃለልና ዘላቂነት ያለው የተኩስ አቁም ለማምጣት ያለመችው ዩናይትድ ስቴትስ ነበረች ነሐሴ 14 የሰላሙን ንግግር ስዊዘርላንድ ውስጥ እንዲጀመር ያደረገችው። የፈጥኖ ደራሹ ኃይል ልዑካን በስፍራው ቢገኙም የሱዳን ጦር ኃይሎች በማዕቀፉ ደስተኛ ባለመሆናቸው በንግግሩ ላይ ሳይተሳተፉ ቀርተዋል። ይሁንና ከሸምጋዮች ጋር በስልክ ሲነጋገሩ ቆይተዋል። ከዩናይትድ ስቴትስ በተጨማሪ ንግግሩ በሳውዲ አረቢያ፣ ስዊዘርላንድ፣ የአፍሪካ ህብረት፣ ግብፅ እንዲሁም የተባበሩት አረብ ኤምሬቶች የተዘጋጀ ሲሆን የተባበሩት መንግስታት ድርጅትም ሱዳን ውስጥ ህይወትን የማዳንና ሰላምን የማላቅ ትብብር ቡድን ሲል የሰየመው ተቋምን ያሳትፋል። ንግግሮቹ ካለ ተኩስ አቁም ስምምነት አርብ ዕለት ቢጠናቀቁም በዓለማችን ከአስከፊዎቹ አንዱ መሆኑ ከተነገረለት ሰብአዊ ቀውስ ጋር እየታገለች ባለችው ሀገር ሁለት ቁልፍ መተላለፊያ መስመሮች በኩል እርዳታ በሚገባበት ሁኔታ ላይ ግን መሻሻል ታይተዋል። አሰቃቂው ጦርነት ከአምስት ሰዎች መካከል አንደኛውን መኖሪያውን ለቀው እንዲሸሽ ያስገደደ ሲሆን በአስር ሺዎቹ የሚቆጠሩ ሰዎችን ገድለዋል። ከአገሪቱ ህዝብ ግማሽ በላይ ማለትም 25 ሚሊዮን ያክል ህዝብ አጣዳፊ ረሃብ ተጋርጦበታል። ዘገባው የኤፍፒ ነው። በኮንጎ ብራዛቪል 21 ኤምፓክስ በተሰኘ ወረርሽኝ የተያዙ ሰዎች መመዝገባቸውን የሀገሪቱ የጤና ጥበቃ ሚኒስትር እሁድ ዕለት ለመንግሥት ቴሌቪዥን ተናግረዋል። ጊልበርት ሞኮኪ የመካከለኛው አፍሪካ ሀገር 158 ተጠርጣሪዎችን ከዓመቱ መጀመሪያ አንስቶ መመዝገቧን 21 ያክሉ በሽታው እንዳለባቸው መረጋገጡን አስታውቀዋል። በቅርብ ጊዜ በበሽታው የተያዙ ሰዎች የታወቁት ሐሙስ ዕለት መሆኑንም አስታውቀዋል። በቀደመው ጊዜ የዝንጀሮ ፈንጣጣ በሚል መጠሪያው የሚታወቀው ተላላፊ በሽታ የሚያዙ ሰዎች ቁጥር በምስራቅና መካከለኛው አፍሪካ እየጨመረ ነው። ቫይረሱ በእስያና አውሮፓ ጭምር እየታየ ሲሆን የዓለም ጤና ድርጅት ዓለም አቀፍ የጤና አደጋ በሚል አውጆታል። ቫይረሱ ከ15ቱ የኮንጎ ብራዛቪል ግዛቶች መካከል 5 ውስጥ መከሰቱ ተዘግቧል። ከግዛቶቹ መካከል ደናማዎቹ ሳንጋና ላይኮዋላ ግዛቶች በዋነኝነት ተጠቅተዋል። አዲሱ የኤምፖክስ ዝርያ በዲሞክራቲክ ኮንጎ የተዛመተ ሲሆን በዚህ ዓመት ብቻ 570 ያክል ሰዎችን ገድሏል። መኮኩይ በኮንጎ ብራዛቪል ወረርሽኙ አስደንጋጭ እንዳልሆነ ቢናገሩም ሰዎች እጅን አዘውትሮ መታጠብን የመሳሰሉ የመከላከያ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ኤምፓክስ ለብዙ አስርት ዓመታት የሚታወቅ ሲሆን ክላድ ዋን የተሰኘ አዲስ ይበልጥ ገዳይና ይበልጥ የሚተላለፍ ዝርያ በቅርቡ ቁጥሩ ለጨመረው ተጠቂዎች ቁጥር መንስኤ እንደሆነ እየተነገረ ነው። ዘገባው የኤፍፒ ነው። እስራኤል በደቡብ ሊባኖስ ዛሬ ረፋድ ላይ የአየር ድብደባ ያደረገች ሲሆን ጥቃቱ በሂዝቦላ ላይ የተፈጸመ የቅድመ መከላከል ጥቃት መሆኑን አስታውቃለች። ታጣቂ ቡድኑ ባለፈው ወር ከዋና አዛዦቹ የአንዱን ግድያ ለመበቀል በመቶዎች የሚቆጠሩ ሮኬቶችና ድሮኖችን ማስወንጨፉን ገልጸዋል። ከፍተኛው የተኩስ ልውውጥ ረጅም ጊዜ የተፈራውን ጦርነት የቀሰቀሰ ባይመስልም ነባሩን ውጥረት ግን ቀጥሏል። ይህ በእንዲህ እንዳለ ግብፅ እሁድ ዕለት ለአስር ወራት ያክል ጋዛ ውስጥ የዘለቀውን የእስራኤልና ሐማስ ጦርነት በተኩስ አቁም ስምምነት እንዲቋጭ ለማድረግ ያለመ የከፍተኛ አመራሮች ውይይቶችን እያስተናገደች ነው። ዲፕሎማቶቹ ድርድሩ የቀጠናውን ውጥረት ይቀርፋል የሚል እምነት አላቸው። የእስራኤል ጦር ጥቃቱን ያደረሰው ሂዝቦላ በእስራኤል ላይ ከባድ ሮኬቶችና ሚሳይሎችን ለማስወንጨፍ በማቀዱ ነው ብለዋል። ብዙም ሳይቆይ ሂዝቦላ ባለፈው ወር ከመስራቾቹ መካከል አንድ የሆነውን ፉአድ ሽኩርን ለገደለው እስራኤል በቤይሩት ላደረሰችው የአየር ጥቃት የመጀመሪያ ምላሽ የሚሆን ጥቃት በወታደራዊ ይዞታዎች ላይ መፈጸሙን አስታውቋል። ረፋድ ላይ የተኩስ ልውውጡ ያበቃ መስሏል። ሁለቱም ወገኖች ጥቃቶቻቸው ያነጣጠሩት በወታደራዊ ኢላማዎች ላይ ብቻ እንደነበረ ተናግረዋል። በተፈጸመው ጥቃት ሊባኖስ ውስጥ ቢያንስ 3 ሰዎች መገደላቸው ሲገለጽ፣ በእስራኤል በኩል የደረሰው ጉዳት እስካሁን አልተገለጸም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔው ስብሰባ በተጀመረበት ሰዓት እንደተናገሩት ወታደራዊ ኃይሉ በሰሜን እስራኤል ላይ ያነጣጠሩ በሺዎች የሚቆጠሩ ሮኬቶችን ማምከኑን ገልጸው ዜጎች ከሀገሪቱ ጦር ግንባር እዝ የሚሰጠውን መመሪያ እንዲከተሉ አሳስበዋል። ጥቃቱ በእስራኤል ውስጥ ባሉ በርካታ ጣቢያዎች ላይ ያነጣጠሩ ከ320 በላይ የካትዩሻ ሮኬቶችና ብዙ ቁጥር ያላቸው ሰው አልባ አውሮፕላኖችን ያካተተ መሆኑን የገለጸው ሂዝቦላ በበኩሉ የመጀመሪያው ምዕራፍ የአጸፋ ጥቃት ማብቃቱን አስታውቋል። የአሁኑ ጥቃት ወደ እስራኤል ግዛት ይበልጡኑ የዘለቁ ጥቃቶችን ለመፈጸም እንደሚያስችለውም ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከምሽቱ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 19 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስ ነው። ደረጀ፣ ዝግጅታችንን እንደተለመደው በሙዚቃ እንጀምር አይደል?
ልክ ነው ስም አኝሽ። አድማጮቻችንም የትኛውን ሙዚቃ እንደምንመርጥ እየጠበቁ ይመስለኛል።
እኛም ተዘጋጅተናል። ተአምር ግዛው ምነዋ እያለች በምትጫወተው ሙዚቃ የእሁድ መስታወት መሰናዷችንን እንጀምራለን።
ምነው ፍቅር ትጥቄን ሊያስፈታ
ግዛው ምነዋ ያለች ተጫወተችው ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ። በኢትዮጵያ የተለያዩ አካባቢዎች በሰዎች ላይ የሚፈጸሙ ግድያዎችንና የፈጠሩትን ሀገራዊ ስጋት ይዳስሳል።
ኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች ግድያዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። በአሁን ወቅት ግድያዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ የሆኑ መጥተዋል የሚሉት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም የሚሰሩት የፖለቲካ ሳይንስና ህግ ባለሙያው ዶክተር አደም ካሴ ይህም የመንግስት ህግ የማስከበር አቅም ያሽቆለቆለ መምጣቱን ያሳያል ብለዋል። መፍትሄውም ከታጠቁ አካላት ጋር በመወያየት ለችግሩ ፖለቲካዊ መፍትሄ ማምጣት መሆኑንም ያሰምሩበታል።
የአሜሪካ ድምጽ ያነጋገራቸው እገታ የደረሰባቸው ነዋሪዎች በበኩላቸው ገንዘብ ከፍለው ከተለቀቁ በኋላ ወደ ቤተሰቦቻቸው ሲመለሱ ለስነ ልቦና ጉዳት መዳረጋቸውን ተናግረዋል። አብዛኞቹም በነጻነት ስለ ጉዳዩ ማውራት ስለሚፈሩና ለደህንነታቸው ስለሚሰጉ ቃለ መጠይቅ ከመስጠት ተቆጥበዋል። በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት ያደረግነው ጥረት አልተሳካም። ሆኖም ባልደረባችን አስማማዋየ ነው ተጎጂዎችንና የተለያዩ ባለሙያዎችን አነጋግሮ በዚህ ዙሪያ ያሰናዳው ዘገባ ቀጥሎ ይቀርባል።
በኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች ግድያዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። የኢትዮጵያ ሰብአዊ መብት ኮሚሽን ከወር በፊት ይፋ ባደረገው ዓመታዊ ሪፖርቱ በሲቪል ሰዎች ላይ የሚደርሱ ግድያዎች አሳሳቢነታቸው እየጨመረ መምጣቱን ገልጿል። በሰኔ ወር መጨረሻ በገብረ ጉራቻ ከተማ አቅራቢያ ከታገቱት የደባርቅ ዩኒቨርሲቲ ተማሪዎች መካከል አንዱ መሆኑን የገለጸልንና ለደህንነቱ ሲል ስሙ እንዲገለጽ ያልፈለገ ተማሪ ለአሜሪካ ድምፅ እንደተናገረው ቤተሰቦች የጠየቁትን 150 ሺህ ብር ከፍለው ከአንድ ወር እገታ በኋላ የተለቀቀው በቅርቡ ነው።
በፍጥነት ብር አስገቡ ካላስገባቸው ያው ትገላላቸው፣ ያው በሞታቸው አይቀርም። ምንም ቢሆን ያው ብር ማስገባት ነው እያሉ ብር በፍጥነት እንዲያታስገቡ እያሉት ከዛም ብር የተሰበሰበ ስንት ያክል እንደሆነ ለማወቅ እንፈልጋለን እያሉ በየቀን ይገርቡ። ያው እናስገባለን እያለ ያው ቤተሰቦቻችን ያው ደህና ነበሩ፣ ከየትም ብር አያመጡም። ያው እነሱን ለማታለን ብለን ያው እናስገባለን ነገ ወይ ከነገ ወደ እያልን ያው እስከ ወርቆየ ከዛ በመጨረሻ 150 ሺ አስገብተናል። ያው ከዛ ከተያገጥንበት በራቆት ያው ከዛ ያ 150 እንደገና ለልብሳችን ብሎ ሌላ ከፍሎ እንደገና ልብስ ምናምን ገሰል ብዙ ስጋ አይተን ያው ወደ ቤተሰቦቻችን መጣ።
የአሜሪካ ድምፅ በዚህ ዘገባ ላይ ለማካተት እገታ ተፈጽሞባቸው የተባሉ የተለያዩ አካባቢ ነዋሪዎችን ለማነጋገር ጥረት ያደረገ ቢሆንም አብዛኞቹ ለደህንነታቸው እንደሚሰጉና አጋቾቹ እንዳይናገሩ እንዳስጠነቀቋቸው በመግለጽ ለቃለመጠይቅ ፈቃደኛ ሳይሆኑ ቀርተዋል። ይሁንና ከዚህ በፊት በአማራና ኦሮሚያ ክልሎች የተፈጸሙ እገታዎችን በተመለከተ ታግተው የተለቀቁትንና ቤተሰቦቻቸውን በማነጋገር የአሜሪካ ድምፅ በሰራቸው ዘገባዎች ለእገታ ማስለቀቂያ እስከ ግማሽ ሚሊዮን ብር እንደተጠየቁ ተናግረዋል። ኔዘርላንድስ በሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የሚሰሩት የፖለቲካል ሳይንስና የህግ ባለሙያው ዶክተር አደም ካሴ በተለያዩ የአገሪቱ አካባቢዎች የሚታዩ እገታዎች የመንግስት ህግ የማስከበር አቅም መዳከምንና ማህበረሰቡም በመንግስት ላይ እምነት እያጣ መምጣቱን የሚያሳይ ነው ይላሉም።
አሁን በተለይ በቅርብ ጊዜ በጣም እየሰፋ የመጣ በሚዲያዎችም በተለያዩ በተለይ ሶሻል ሚዲያ ላይም ሰፊ የሆነ ድርሻ እየያዘ የመጣ ጉዳይ ነው ይህ እገታ የሚባለው። እንግዲህ ሙሉ የሚከሰተውን ያክል እንኳን ለማወቅ ይከብዳል። ምክንያቱም በየቦታው በየከተማው የማንሰማው ብዙ ነገር ነው ያለው። በአጠቃላይ ግን ይሄ ነገር የሚያሳየው በእኔ እምነት ሁለት ነገር ነው። አንደኛ የመንግስት የሚባለው ሀገር የሀገሪቱ አቅም ከመንግስት ካልሆኑ በተለይ የተታጠቁ አካላት አቅም ቀነሰ፣ እየደከመ መሄዱን የሚያሳይ ነው። ሁለተኛው ደግሞ ከዚህ ከህግ ጋር ተያይዞ የህግ የበላይነት እንደ መንግስትም እንደ ህዝብም እምነት በህግ የበላይነት ላይ እምነት ያለመኖር ነው። ይህን ምናልባት በደንብ የሚያሳየው እነዚህ እገታዎች ሲከሰቱ ሰዎቹ ቀድሞው ለፖሊስ አሳውቀው ወይም ለሌላ ለህግ አስፈጻሚ አካላት ተናግረው መፍትሄ እንዲበጅላቸው ሳይሆን የሚፈልጉት በራሳቸው መፍትሄ ለማምጣት ነው የሚሞክሩት። ይሄ የሚያሳይክ በማህበረሰቡ ደረጃ በመንግስት ላይ ያለው እምነት በጣም እንደወረደ ነው። እንግዲህ ከዚህም አንጻር ነው ካለው የኢኮኖሚ ችግር ካለው የግጭት አውድ አንጻር ደግሞ ይሄ ነገር አዋጪ የስራ ፈጠራ ቢባል አይነትም። እንግዲህ አንዳንዶቹ የተደራጁ ናቸው፣ በተወሰነው ደግሞ ግን ያልተደራጀ ለራሱ የዝርፊያ አካል እንደሆነ ይህም ሁሉም መጀመሪያ ካልኳቸው አዛር ከመንግስት መዳከም ከህግ የበላይነት ጉዳይ መዳከም ተያይዘው የሚመጡ ጉዳዮች ናቸው።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በሰኔ ወር ባወጣው ሪፖርቱ በኢትዮጵያ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል እገታ አንዱ መሆኑን ገልጿል። የፖለቲካል ሳይንስና የህግ ባለሙያው ዶክተር አደም ካሴ አሁን ላይ እገታዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ ተደርገው መቆጠር መጀመራቸውም አሳሳቢ መሆኑን ይናገራሉ።
ያለመረጋጋቱ የፈጠረው አውድ ነው ይህንን ነገር ያመጣው። እንግዲህ የትኛው ነው የሚብሰው? የተደራጁት አካላት ናቸው ወይስ ደግሞ በግለሰብ ደረጃ የሚከሰት ወንጀል ደረጃ የሚከሰት ነው የሚለውን ማወቅ በጣም ነው የሚከብደው። ነገር ግን ሁለት ነገር አለ። አንደኛ በመንግስት በኩልም በታጥቀው የሚታገሉ አካላት ውስጥም የቁጥጥር የዲሲፕሊን ማለት አለ በጣም። ያ ማለት ምንድን ነው? በእነዚህ በመንግስትም በታጠቁ አካላት ውስጥ ያሉ ሰዎች ሙስና የሚባሉ ማለት ነው በመንግስት ውስጥ፣ በሌላኞቹ ደግሞ የዲሲፕሊን እጥረት የሚያሳየው አብሮ የሚታጠቁ የሚታገሉ ነገር ግን በጎን እንደ ስራ ይህንንም የሚጠቀሙበት አካላት አሉ። አንዳንዶች ደግሞ ግጭቱን ተጠቅመው ከእነዚህ ከታጠቁ አካላት ከመንግስት ጋርም ግንኙነት የሌላቸው ልክ እንደ ገቢ ማግኛ የዝርፊያ አድርገው የሚጠቀሙ አሉ። ሌሎች ደግሞ እንደዚህ በግለሰብ ደረጃ የሚከሰት ሁሉም ቦታ አለ። እንግዲህ ይሄኛው ብዙ ነው ያኛው ትንሽ ነው ማለት ይከብደኛል። ነገር ግን ያለው የግጭት አውድ እና መጀመሪያ እንዳልኩ ደግሞ ከዛ ግጭት ጋር ተገናኝቶ የመንግስትና የሀገሯ አቅም ምን ቅቡልነት መቀነስ የሚያሳየው ይሄ ደግሞ እንደ አዙሪት ደግሞ ይሄ ነገር ቢበለጥ እየተከሰሰ ይሄ ደግሞ በመንግስት ላይ ያለውን እምነት እየበለጠ እየሸረሸረው ገበላይነት ላይ ያለውን ጉዳይ እየበለጠ የሚሸረሸረው ነገር ነው የሚሆነው እና ምናልባትም ሰላም እንኳን ቢመጣ በንግግር በሌላም ነገር ከታጠቁ አለቃ ይህን ነገር ለመቆጣጠር ጊዜ ሊወስድ ይችላል የሚል እምነት አለ። በተለይ ደግሞ የተስፋፋ ከሄደ ሰላም ቢመጣ ተመልሶ ነገሮች ይስተካከላሉ ብዬ አስባለሁ። ነገር ግን ይሄ ግጭቱ በቆየ ቁጥር ይሄ ነገር እየተስፋፋ ስለሚሄድ በሰላም ድርድር እንኳን ትልልቅ የሚባሉ አካላት ቢታረቁና በስምምነት ቢመጣም እንኳን እነዚህ ነገሮች የማቆም ህገወጥነትን የመስፋፋቱን የማቆም ከፍተኛ ጫና ነው የሚፈጥረው።
በቅርቡ ታግተው ከተለቀቁ ተማሪዎች መካከል የሆነውና ስሙ እንዳይገለጽ የጠየቀን ተማሪ ከእገታው ተለቆ ወደ ቤተሰቦቹ ቢመለስም አሁንም የደረሰበትን ስቃይ በማስታወስ ለስነ ልቦና ጉዳት መዳረጉ ይናገራል።
ስነ ልቦና ጫና በጣም ደርሶብናል። ያው በዛም ባለንበት ወደዚህ መጠን ያው እንደገና እንደው ትምህርት የሚባል ነገር ሁለተኛ ወደ ኋላ ሄደን አንማርም እያለን ያው በጣም እንትን እያለን ነበር። እዛ ተኝተን ስላላደር ነው ያው እየመጡን እያሰቃዩን ስለቆዩ ያው የመጡበት ቦታውም እያመመት ብዙም ስላልተኛን እዚህ ተኝተን እያለን ያው እሱ ነው የሚያሳስበው።
በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ለማግኘት ተደጋጋሚ ጥረት ብናደርግም ስልክ ባለማንሳታቸው ሊሳካልን አልቻለም። ዶክተር አደም የችግር አፋጣኝ መፍትሄ ማግኘት ካልቻለ ሀገሪቱ ወደ ባሰ ችግር ውስጥ እንደሚከታት ይገልጻሉ። መፍትሄውም ታጥቀው ከሚንቀሳቀሱ አካላት ጋር ሰላም ለማምጣት የሚደረጉ ፖለቲካዊ ንግግሮችን ማጠናከር መሆኑን ተናግረዋል።
አንዱ እንዳልኩት ኢትዮጵያ እንደ መንግስት አቅሙ ይህም ኢፌክቲቭነሱ እየቀነሰ መጥቷል ባለፉት አመታት። እንግዲህ በአንጻራዊነት ማለት ነው ያው ከመንግስት ውጭ ያሉ አካላት አቅማቸው ጉልበታቸው እያደገ ሲሄድ በአንጻራዊነት የመንግስት የሀገሪቱ አቅም ደግሞ እየቀነሰ የሚሄድበት ነገር አለ። ይሄ በጣም አደገኛ ነው። አብዛኛዎቹ በጣም ችግር ይህ ውስብስብ የሆነ ዝርፊያ፣ ውንብድና፣ የህግ ማጣት፣ የስርዓት ማጣት የሚታይባቸው ሀገሮች አብዛኛዎቹ እንደዛ ናቸው። የመንግስቱ ከመንግስታዊ ካልሆኑ አካላት አንጻር ሲዳከም ነው እንዳልኩ እስካሁን ድረስ በአንጻራዊነት ችግሩ ሰፊ ቢሆንም መፍትሄ ከተገኘ ለግጭቱ ይህ ነገር መቆጣጠር ይቻላል የሚል እምነት አለ። ነገር ግን ይህ ነገር እየቀጠለ ሄደ ቁጥር በመንግስቱ በኩልም ሆነ በታጠቀው በሚታገሉ አካላት ውስጥ የስርዓት መጉደል፣ የወንብድና ነገር እየበዛ ሲሄድ ራሱን የቻለ ኢኮኖሚ፣ ራሱን የቻለ ስርዓት ይፈጥራል። ሄዶ በጣም ከፍተኛ የሆነ አደጋ ምናልባትም እንደ ዲያር ኮንጎ እና ሌሎችም ከፍተኛ የሆነ ችግር ውስጥ ሊያስገባን ይችላል። ይህም ነገር ታስቡበት ነው እንግዲህ ወደ ሰላም ለመሄድ ጥሩ ስራ የሚያስፈልጉ። ከዛም በተጨማሪ ደግሞ በተለይ ታጥቆ የሚታገሉ አካላት መንግስት ደግሞ ራሳቸውን መሰብሰብ ማስተካከል አለባቸው። መንግስት ሙስናውን በመቆጣጠር ባንኮቹም እንደዚሁ እነሱ ወንጀሎችን እንዲቆጣጠሩ በማድረግ ታጥቆ የሚታገሉ አካላትም ደግሞ በታጣቂዎቻቸው በስርዓት የሚገዙበትን መርህ አቋቁመው
በስርዓት ለራሳቸውም ሲሉ ስማቸው እንዳይወርስ በህዝብ ላይ ያላቸው አመኔታ እንዳይቀንስ ለራሳቸውም ሲሉ ከዛም አልፎ ደግሞ ስልጣን እንኳን ቢይዙ መጥተው ሊፈጥረው የሚችለውን ችግር በማሰብ በጦራቸው በሚያስተዳድሩት ጦር ውስጥ ከፍተኛ የሆነ ዲሲፕሊን እንዲኖር ማስተካከል ይኖርባቸዋል።
የህዝብ ተወካዮች ምክር ቤት ሰኔ 27 ቀን 2016 ዓ.ም ባካሄደው ስብሰባ ላይ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን መናገራቸው ይታወሳል። በተለያዩ የአገሪቱ አካባቢዎች ታጥቀው የሚንቀሳቀሱ ቡድኖች ግን መንግስት እውነተኛ ድርድር ለማካሄድ ዝግጁ አይደለም ሲሉ ይከሳሉ። በኦሮሚያ ከሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ጋር በታንዛኒያ ተጀምሮ ከነበረው ንግግር በኋላም እስካሁን ከታጠቁ ቡድኖች ጋር መንግስት በይፋ ያደረገው ድርድር የለም። በቅርቡ የሥራ ዘመናቸውን ያጠናቀቁት የሰመኮ የቀድሞ ዋና ኮሚሽነር ዶክተር ዳንኤል በቀለ ሶስተኛው የኢትዮጵያ ዓመታዊ የሰብአዊ መብቶች ሁኔታ ሪፖርትን ይፋ ባደረጉበት ወቅት ኢትዮጵያ ከምትገኝበት የግጭት አዙሪት አውድ ለመውጣትና በዚሁ አውድ ለደረሱ መጠነ ሰፊ የሰብአዊ መብቶች ጥሰቶች በዘላቂነት እልባት ለመስጠት ከሰላማዊ መንገድ፣ ከውይይት፣ ከምክክርና ከሽግግር ፍትህ ሂደት ውጭ ሌላ አማራጭ የለም ማለታቸው ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮች፣ በኢትዮጵያ የተለያዩ አካባቢዎች በሰዎች ላይ የሚፈጸሙ ግጭቶችንና የፈጠሩትን ሀገራዊ ስጋት የተመለከተውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የኢትዮጵያ ሙዚቃዎች ቴክኖሎጂን በመታገዝ ለአድማጭ ያደረሱ ስለሚገኙት መተግበሪያዎችን ይመለከታል።
ሀገር በቀል የሆኑ የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎቶች የኢትዮጵያ ሙዚቃ ኢንዱስትሪን በከፍተኛ ሁኔታ መቀየራቸውን የሙዚቃ ባለሙያዎች ይናገራሉ። እንደ አውታር፣ እልፍና ሰዋሰው የመሳሰሉ መተግበሪያዎች የኢትዮጵያ የሙዚቃ ኢንዱስትሪ የነበረበትን የግብይት ችግር ከመፍታት በተጨማሪ ባለሙያው የሚገባውን ፍትሃዊ ክፍያ እንዲያገኝ ማድረጉንም ይገልጻሉ።
ሆኖም አንዳንድ ሙዚቀኞች ስራቸውን በመተግበሪያው ላይ ለማውጣት የሚገባቸው አሳሪ በመሆናቸው በምትኩ በራሳቸው ዩቲዩብ ገጽ ላይ ለማውጣት መገደዳቸውን ለአሜሪካ ድምጽ ተናግረዋል። ስመኝሽ፣ እንግዲህ አንቺ የበየነ መረብ ሙዚቃ ማቅረቢያ አገልግሎቶችን በኢትዮጵያ ሙዚቃ ኢንዱስትሪ ያመጣውን ለውጥ የሚዳስስ ዘገባ አሰናድተሻል። እሱን ተከታትለን እንመለስ።
በርካታ ድምፃውያን አዳዲስ የሙዚቃ ስራቸውን ጨርሰው ለገበያ ለማውጣት አስሮ የሚይዛቸው ጉዳይ የላባቸውን ዋጋ በአግባቡ የማግኘታቸው ችግር ነበር። ቀደም ሲል በሸክላ፣ በካሴት፣ በኋላም በሲዲ የሚያሰራጩ አሳታሚ ነጋዴዎች አንዴ ከፍለው ከድምፃዊው የሚረከቡት አልበም የሚያመጣው ትርፍ ከድምፃውያን ኪስ አይደርስም። ጎን ለጎን ደግሞ በቀላሉ ኮፒ ተደርገው መሸጣቸው ባለሙያውንም ሆነ አሳታሚውን ለብዙ ፈተና ዳርጓል። አሁን ግን ያ አሰራር ተቀይሯል። ሙዚቃ በካሴትና በሲዲ የሚሸጥበት ዘመን አልፎ በበይነ መረብ አማካኝነት በሚደርሱ የሙዚቃ ማቅረቢያዎች ወይም የኦንላይን ስትሪሚንግ መተግበሪያዎች አማካኝነት ለአድማጭ የሚደርስበት ጊዜ ላይ ነው ያለነው። ገና ከጅምሩ አንጋፋና ታዋቂ ሙዚቀኞችን በማስፈረም ገበያውን የተቀላቀለውና ከ20 በላይ አልበሞችን ለህዝብ ያደረሰው ሰዋሰው መልቲሚዲያ ስራ አስፈጻሚ ሀብቱ ነጋሽ ቀድሞ የነበረው አሰራር ሁኔታዎች አስገድደውትም ቢሆን በቴክኖሎጂው መተካቱን ይናገራል።
አሁን ወደዚህኛው አለመግባት ራሱ ብትፈልጊ የነበሩት ነገሮች ስለሌሉ አማራጭም የለም። የግድ ተገደን የምንገባበት ነገር ነው የሚሆነው እና የሲዲ በሲዲ አርትም እሸጣለሁ ብትይ፣ በካሴትም እንደዚህ እንደተለመደው አባዘቼ እሸጣለሁ ብትይ ማጫወቻው ዲቫይሱ የለም። ለመጨረሻ ጊዜ የታተመው እንዲያውም ሰክሰስፉል አልበም መማልጠራልሽ 7000 ታትሞ 4000 ተመልሷል። በጣም ሰክሰስፉል አልበም ሆኖ እንኳን አሁን ወደዚህኛው መግባቱ የሰው ስለወደድን ስለፈለግን ብቻ ሳይሆን ሁኔታዎች አስገድደውን ተላምደ ነው ወደዛ ገብተናል።
በክፍያና በማስታወቂያ አማራጮች ሙዚቃዎችን መከታተል የሚያስችለው ሰዋሰው የተሰኘው መተግበሪያ ከሁለት ዓመት በፊት ተመርቆ ወደ ስራ የገባ ሲሆን በአመት 918 ብር፣ በወር 90 ብር፣ በሳምንት 25 ብር፣ በቀን ደግሞ 5 ብር ያስከፍላል። በነጻ መስማት የሚያስችል አማራጭ ቢኖርም በየመሃሉ ማስታወቂያዎች ሊኖሩ የሙዚቃ አማራጮቹም የተገደቡ ሊሆኑ ይችላሉ። አቶ ሀብቱ ይህ አሰራር የሙዚቃ ባለሙያውን በከፍተኛ ሁኔታ ጠቅሞታል ይላሉ።
እኛም እናወጣውን አልበም የዜማ ድራሲ ግጥም ድራሲ እና ቀናባሪው ካልፈረመ በቀር በተቻለ መጠን እነዛን ክሊር አድርገን ነው የምናወጣቸው አልበሞችን። ይሄ ደግሞ ማለት ቀሪ ክፍያ ያለው ዜማ ድራሲ፣ ቀሪ ክፍያ ያለው ግጥም ድራሲ እና ቀናባሪ እሱን ሂዶ ሲያስፈርም ከኛ እንደሆነ ይታወቃል፣ እንደከፈል ነው ይታወቃል፣ የሚገባውን እንዲያገኝ ይሆናል ማለት ነው። ከዛ ውጪ ኢኮኖሚካሊም ደግሞ ከዚህ በፊት ተከፍሏቸው የማይታወቀውን አይነት ክፍያ ነው ከፍለን የመጣ ነው። ሪከርድ ክፍያዎች፣ በጣም ብዙ ሪከርድ ክፍያዎችን ከፍለናል። ሚኒመም ለጀማሪ ከፍል የነበረውን ዋጋ ማክሲመም እንኳን ሲከፈል አይደለም የነበረው። ሚኒመም እየከፈልን የነበረው ለጀማሪ አርቲስት፣ ለመጀመሪያ ጊዜ አልበሙን ለሚያወጣ አርቲስት 1 ሚሊዮን ብር ነበር እየከፈልን የነበረው።
እንደ ሰዋሰው ያሉ መተግበሪያዎች የጥበብ ሰዎች ለስራቸው የሚገባቸውን እንዲያገኙ በማድረግ ዘርፉ እንዲነቃቃ እያገዙ ቢሆንም ጎን ለጎን እንደ ዩቲዩብ ያሉ የግል የማህበራዊ ሚዲያ ገጻቸውን በመጠቀም ሙዚቃቸውን እየለቀቁ ያሉ በርካታ ድምፃውያንም ተበራክተዋል። እንደ ምሳሌም በቅርቡ አልበማቸውን ለህዝብ ያደረሱት ድምፃዊ አብዱኪያር እና ድምፃዊት ለምለም ኃይለ ሚካኤል ተጠቃሽ ናቸው። እነዚህ አርቲስቶች ለአመት የለፉበትን ስራቸውን ለምን በግል የዩቲዩብ ገጻቸው ለመልቀቅ እንደሚመርጡ ከስድስት ወር በፊት ይሁን የተሰኘ አልበሙን በግል የዩቲዩብ ገጹ የለቀቀውን ድምፃዊ ካሳሁን እሸቱን ጠይቄዋለሁ።
እኔ እንዳሻኝ የራሴ ስራዎች ላይ ማዘዝ እንድችል፣ ቪዲዮ መስራት ብችል፣ እንዳሻኝ አድርጌ ለምፈልገው ነው ገበያም ለማቅረብ በራሴ ስም ቢሆኑ ይቀላል ከሚል ሀሳብ ነው። ንብረቶቼን አንስቼ ለሆነ አመታት አድርጌ የሆነ ቦታ ላይ መጣል አልፈልግም፣ እውነት ለመናገር። ምክንያቱም አንድ ሲንግል ሙዚቃ መስራት በራሱ የሚፈጀው ጉልበት፣ ጊዜ፣ ገንዘብ፣ እያንዳንዱ ነገር ቀላል አይደለም። እነዚህ ደግሞ 15 ሙዚቃዎችን የያዘ ነው የኔ አልበም። ስለዚህ 15 ሙዚቃ ስቱዲዮ ውስጥ ድምፅ ገብቶ ግጥምና ዜማ ጨርሶ ቅንብሩን ጨርሶ ሙዚቃ መሳሪያዎች አስቀርጾ በደንብ ሚክስ አስደርጎ ማስተር አስደርጎ ማውጣት እጅግ በጣም ነው የሚያደክመው። እንደ ቅርስ ናቸው ለልጆችም፣ ንብረትነታቸው የራሴ የሚሆናሉ ከሚል ሀሳብ ነው።
ሀብቱ ሙዚቃን ለአድማጭ ለማድረስ ዩቲዩብ እንዳንድ አማራጭ ሆኖ ማገልገሉን ይስማማበታል። ነገር ግን መተግበሪያዎቹ የሚሰጡትን ያክል ተደራሽነትና ገቢ እንደሌለው ያስረዳል።
በዩቲዩብ የተወሰኑ ነገሮችን፣ ዩቲዩብ ደግሞ ሞር ለኦዲዮ ሳይሆን ለቪዲዮ ነው እንትን የሚያደርገው ፌቨር የሚያደርገው። አይደሳቸው ከሆነ አልበም ብትለቂ ዩቲዩብ ላይ 1-2-3 ሙዚቃዎችሽ ሚሊየን ሊያልፉልሽ ይችላሉ ኦዲዮዎች። ከዛ ውጭ ያሉት ግን ጥሩ ሙዚቃ ተሰማ ሲባል 200,000 እና 300,000 አያልፍም። ኦቨርኦል ሁሉን ደምረሽ ብታስቀምጭው 4-5 ሚሊዮን አካባቢ ነው ሰክሰስፉል አልበም የሚባለው የሚያገኘው ቪው። ይህን ደግሞ ኢትዮጵያ ውስጥ ነው ሞስትሊ ደግሞ ሊስነሮች። ስለዚህ ኢትዮጵያ ውስጥ ባለው ፔመንት የዩቲዩብ ሞኔታይዜሽን ሬት ካልኩሌት ስታደርጊው ኦልሞስት ወደ 200,000-300,000 ምናምን ብር አካባቢ ነው የሚደርሳቸው።
1,000 ብቻ ተከታዮች በነበሩት የዩቲዩብ ገጹ ላይ አልበሙን ያወጣው ካሳሁን አሁን የገጹ ተከታዮች ከ27,000 አልፏል። ሙዚቃዎቹም ከ200,000 እስከ 2 ሚሊዮን ድረስ ተመልካች አላቸው። ተደራሽነቱና ገቢው አንድ አይሁን እንጂ በጊዜ ሂደት የሚመጣ ነው የሚለው ካሳሁን ታዲያ መተግበሪያዎቹ ለድምፃውያኑ የሚፈለገውን ጥቅም እያላስገኙ መሆኑንም ይናገራል።
እኛ ሀገር ላይ ገና የኢንዱስትሪው አላደገም ገና ስለሆነ ጥቅምና ጉዳቱን አርቲስቱም አላወቅም የእውነት ለመናገር። ሁለተኛ እነዚህ ድርጅቶች በአብዛኛው የራሳቸውን ጥቅም ያዘነበለ ውል ነው የሚያመጡልሽ። ለምሳሌ 10 ዓመት ወር ከዛም በላይ እንዳሻቸው ሙዚቃዎቻችንን እንደፈለጉ ሊያዙበት ነው የሚያነጋግሩ። ያ ደግሞ እኛን ተጠቃሚ አያደርገንም፣ እነሱን ነው ተጠቃሚ የሚያደርገው። ፕሮሞሽንም በደንብ አስቡበት አይሰሩም። ከፈለገ በ10 ዓመት ከፈለገ በ15 ዓመት ገቢው የገቢያቸው ሳይቋረጥ ይመጣላቸዋል። እኛ ግን ያንን ከሰራን በኋላ ትንሽም ገንዘብ ቢሰጡን ቁጭ ነው የምንለው። ለምሳሌ አንድ ድርጅት ያወራኝ ፕሮግራም ላይ 1 ዓመት ከ6 ወር ምንም ነጠላ ዜማ መልቀቅ እንደማልችል፣ ኮንሰርቶች ወይም ቪዲዮ ክሊፖች 3 ክሊፖች ግዴታ እንደሆኑና ከዛ በኋላ መሳ እነሱን ማስፈቀድ እንዳለብኝ ነው ውል የሚጠይቁሽ። ያ ደግሞ በገዛ ንብረቴ ላይ አስገዳጅ ሆኖ ሲመጣ በእኔ በኩል ተቀባይነት ስለሌለው ነው እኔ በግሌ ያደረኩት። ሌሎቹ ደግሞ የሚመቻቸውን የሚያደርጉም አሉ።
ሰዋሰው መተግበሪያ ለድምፃውያኑ የሚያቀርበው ውል ግልጽና የኢትዮጵያን ሕግ መሰረት ያደረገ ነው የሚለው ሀብቱ በበኩሉ ድምፃውያንን ተጠቃሚ ባደረገና ሁሉንም ወገን በሚያስማማ መልኩ በውይይት እንደሚዘጋጅ ያብራራል።
ሲንግል ማውጣት አልከለከልንም። የከለከልነው ራሱ አልበም ላይ ሰው ራሱን ኦቨርሻዶ እንዳያደርግ፣ አንዳንዴ ደግሞ አቬሬብሊቲም አርቲስት ማኔጅ ሲደረግ ብቱ ማች ኮንቴንትም ራሱ አርቲስቱን ይጎዳዋል። አልበም የራሱ ፔስ አለው። ራሱ የአልበም ላይፍ ስፓኑን ጨርሶ እስኪሄድ ለማጠናከርም እኮ ይረዳናል የሆነ ጊዜ ሲንግል መልቀቁ። ግን እኔው ፕላትፎርም ላይ ከሆነ ይችላል፣ ከዛ ውጪ ሌላ ቦታም ደግሞ ከሆነ ትንሽ ፔሪድ ነው እንጂ የሚይዘው መብቱ ነው። ከፈለገም ደግሞ መጀመሪያ ኮንትራት ላይ የሚቀመጥልኝ ማለት ይችላል። ኤቭሪቲንግ ኢዝ አፕ ፎር ኔጎሽሽን። የክለቡ ነገር አርቲስት ሙሽራ ነው ብለን ነው የምናምነው። ስፔሻሊ አልበም የሚያወጣ አርቲስት ሙሽራ ሙሽራ ደግሞ እንትን ማለት የለበትም አይደለ? በየቦታው መታየት የለበትም። ሞመንቱን በደንብ ኢንጆይ እንዳያደርገው በየቦታው እየታየ በየቦታው እየተገኘ እንትን እንዳይልበት ብለን ነው። ቫሊዩ እንዳያንስበት ብለን ነው።
በአጠቃላይ ግን በበይነ መረብ የሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ መተግበሪያዎች አማካኝነት ሙዚቃዎችን ለአድማጭ ማድረስ የሙዚቃ ሲዲዎች በሕገ ወጥ መንገድ እየተባዙ ገበያውን ያጥለቀልቁበት የነበረውን ጊዜ ከመቀየሩ ባሻገር ሙዚቀኛው ባቀረበው ስራ ተጠቃሚ ሆኖ አድማጩም በፈለገው ጊዜና ፍጥነት በቀላል ዋጋ የሚያገኝበት መንገድ መፈጠሩን ካሳሁን ይስማማበታል።
ለምሳሌ ትናንትና አንድ የሆነ የቴሌቪዥን ጣቢያ ፕሮግራም መሪዎች ደውለውልኝ ነበር እና ይህ ከኔ አልበም ውስጥ ትዊስትና ፍቅር የሚለውን ሊከፍቱ ፈልገው ኮፒራይት የያዘባቸው እንደፈለጉ አሁን ማንም ሰው ብድግ ብሎ አንስቶ ለዚኛው ብሎ ነገሩን አያባክንብንም። ጥያቄም ካለ የገቢ ምንጭ የሚሆንም ከሆነ እኛንም ተጠቃሚ አድርገው ነው እነሱ ሊሰሩ የሚችሉት። ገባሽ? ስለዚህ በዚህ ደረጃ እኛን ጠቅሞናል ባይ
የስነ ጥበብ ሰዎች ከቅጂና ተዛማጅ መብቶች ጋር በተያያዘ የሚገጥማቸውን ችግር ለመቅረፍ ለመጀመሪያ ጊዜ የኢትዮጵያ ሙዚቃዎችን በሞባይል ስልክ ማግኘት የሚያስችል አውታር የተሰኘ መተግበሪያ ይፋ የተደረገው በ2011 ግንቦት ወር ላይ ነበር። ሕይወቱ ያለፈው ታዋቂው የሙዚቃ አቀናባሪ ኤልያስ መልካ፣ ድምፃዊ ዮሐንስ በቀለ ወይም ጆኒ ራጋ፣ ዳዊት ንጉሱና ኃይሌ ሩትስ በጋራ የመሰረቱት አውታር መልቲሚዲያ የቴክኖሎጂ ተግዳሮቶች ቢፈትኑትም አንድ ዘፈን ለማውረድ 4.50 ብር፣ ሙሉ አልበም ለማውረድ ደግሞ 15 ብርም ያስከፍል የነበረ ሲሆን በመቶ ሺዎች የሚቆጠር ደንበኞችንም አፍርቶ ነበር። ሀብቱ ግን ከቅጂ ጋር የተያያዘውን ችግር ለመፍታት አሁንም ብዙ ይቀራል ባይ ነው።
አሁን ያለው ሁኔታ እንዲያውም ፊዚካሊ ትንሽ ከበድ ይላቸው ነበር፣ ዲጂታሊ በጣም ቀሎላቸዋል። የሚገርምሽ ስፔሻሊ ደግሞ ፓይረሲ ቴሌግራም ላይ ልነግርሽ አልችልም። በሰዓታት ያወጣሽው ነገር እዛው ይገኛል። ግን ነግለጀብል እንዲሆን ለማድረግ አክሰሰብሊቲውን ማብዛት በነጻ ቢሆን ብለን ነው እኛም የገባንበት እና በጣም አለ። እንዲያውም ፊዚካሊ ሲዲ ኮፒ ከሚደረገው የበለጠ እዚህ በጣም ብዙ ሰዎች ነው በአንድ የሚበታትሉብሽ ስራሽን። ግን ሳሟት እንትን እያለ ነው ኮፓፕ እያደረግ ነው። ሌሎች ፕላትፎርሞች ይሄን አይፈቅዱም። ቴሌግራም ግን ኦልሞስት ኢምፖሲብል ነው ለፓይረሲ የተፈጠረ አፕሊኬሽን እስኪመስል ድረስ ነው።
ያም ሆኖ ግን ሰዋሰው ወደ ስራ ከገባበት ጊዜ አንስቶ በነበረው አንድ አመት በሚያንስ ጊዜ ውስጥ ቴድሮስ ካሳሁን ወይም ቴዲ አፍሮ፣ ጸጋይ እሸቱ፣ ጸደኒያ ገብረ ማርቆስ፣ አብነት አጎናፍር እና ሌሎች ትልልቅ ድምፃውያንን ጨምሮ ወደ 20 የሚጠጉ ባለሙያዎችን ስራ ለህዝብ አድርሷል። መተግበሪያውን የሚጠቀሙ ሰዎች ቁጥርም 1 ሚሊዮን መድረሱን ሀብቱ ይናገራል። ያለፈውን አንድ አመት ከስድስት ወር ታዲያ የጠፉ
አልጠፋንም። የዩኒቨርሳል አልበሞችን እያወጣን ነበር። እንደምታውቂው ከዩኒቨርሳል ሚዚክ ጋር ተፈራርመን የዩኒቨርሳል ሚዚኮችን እያወጣን ነበር። ሁለተኛ ደግሞ ስትሪሚንግ ፕላትፎርም አንድ አልበም፣ ሁለት አልበም ወይ ደግሞ ሶስት አልበም አውጥተሽ የምጠፊበት ነገር አይደለም። ይመጣሉ ብለን ኤክስፔክት የምናደርጋቸው አልበሞች በሰዓቱ መድረስ አልቻሉም። አንድ አልበም ብቻ ይዘሽ ደግሞ ማውጣት አትጀምሪም። 4፣ 5፣ 6፣ 7፣ 8 አልበም ይዘሽ ነው መልቀቅ መጀመር ካለብሽ እና የሆነ ሰዓት ላይም ደግሞ የሀገሪቱ አክቹዋል ሁኔታ አስገድዶን ስለነበር እንትን ለማቆም ኢንተርቴንመንቱ ላይ መጥፎ ስለነበር አከታትለሽ ሞመንተሙን እንዳታጪ መልቀቅ አለብሽ። አትሊስት 5 አልበም ሚኒመም ያስፈልግ ነበር። 5 አልበም ይዣለሁ። አሁን እንጀምራለን።
የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎት ኢትዮጵያ ውስጥ ገና ያልተሰራበት ግን ለባለሙያዎቹ ብቻ ሳይሆን ለሀገሪቱም ትልቅ ገቢ ማስገኘት የሚችል የንግድ ዘርፍ መሆኑን ሁሉም ባለሙያዎች ይስማሙበታል። ቀደም ሲል የነበረው የቴክኖሎጂ አቅም እጥረት አሁን እየተቀረፈ ቢሆንም ለሙዚቃ ስራ ብሎም ለጥበብ ስራ መንግስት ትኩረት መንፈጉ ብዙ ነገሮችን አዳጋች እንዳደረገው ያስረዳሉ። ባለሙያው በሙያው እንዲደራጅ የቅጂ መብት ማህበራት እንዲስፋፉና የድሮ ሙዚቃዎችም እንደልብ እንዲገኙ በማድረግ ዘርፉን የበለጠ ማሻሻል እንደሚቻልም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ሀገር በቀል የሆኑ የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎቶችን በሚመለከት ተከታትለን የተመለስ ነው። አሁን ወደ ሌሎች መሰናዶች ከመልፋችን በፊት ግን ትንሽ በሙዚቃ ርፍት ማድረግ አለብን።
ልክ በለሃል ደረጀ ስለዚህ ከአብዱ ኪያር አዲስ አልበም ውስጥ አይዞ የሚለውን ሙዚቃን ጋብዛቸው። መስታወት ከሙዚቃው በኋላ ይመለሳል።
አብዱ ኪያር የአይዞህ ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ።
አንተ በኢትዮጵያ በሚሰጡ ሽልማቶች ባለፈው ዝግጅት ጀምረው የነበረው ዘገባ ቀጣይ ክፍል ነው። ባለፈው ዝግጅታችን በቀደሙት መንግስታት በተለይም በንጉሰ ነገስቱ ዘመነ መንግስት የቀዳማዊ ኃይለ ሥላሴ የሽልማት ድርጅት በሙያቸው ልቀዋል ያላቸውን የጥበብ ሰዎችን በመሸለም ለሙያው የሚያደርገው አስተዋጽኦና በደርግ ዘመን መንግስት ራሱ ከሚያደርገው አብዮታዊና የጦር ሜዳል ሽልማትና በልዩ ልዩ ዘርፎች ለተሰማሩ ባለሙያዎች ይሰጥ ከነበሩት ሽልማቶች ውጪ በብሔራዊ ደረጃ የተካሄደ ምንም የሽልማት መርሃ ግብር እንዳልነበረ ጠቅሰን ነበር።
በኢህአዴግ ዘመን ደግሞ ብቸኛ የነበረው የኢትዮጵያ የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት ወደ ሁለት ዙር በሚደርሱ የሽልማት መርሃ ግብሮቹ ወደ 25 የሚጠጉ ባለሙያዎችን ከሸለመ በኋላ አቅምና መንግስታዊ ድጋፍ ባለማግኘቱ መክሰሙን አንስተናል። በዛሬው ዝግጅታችን ደግሞ በአሁኑ ዘመን እጅግ መብዛታቸው የሚነገርላቸውን የሽልማት ሰጪ ድርጅቶችና በዚያ ዙሪያ የሚካሄዱ ዝግጅቶችን እንዳስሳለን።
ስለዚህ ደረጀ በቀጥታ የአማራ ብሔራዊ ክልል የቀድሞ የባህል ቱሪዝምና ማስተዋቂያ ቢሮ ኃላፊ በመሆን ለረጅም ጊዜ ያገለገሉትንና የኢትዮጵያ የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት ቦርድ አባል የነበሩትን ጸሐፊና ተውኔት ደራሲ አቶ አለማየሁ ገብረ ሕይወት፣ በአዲስ አበባ ዩኒቨርሲቲ የቲያትርና የፊልም መምህር አቶ አንተነስ ሳይፉን፣ እንዲሁም በኢቢኤስ የቴሌቪዥን የዜናና ወቅታዊ ጉዳዮች ከፍተኛ ሪፖርተር ጋዜጠኛ ኤርሚያስ በጋሻውን አነጋግረህ ወደ አሰናዳኸው ዝግጅት እንለፍ።
የሽልማት ጉዳዮችን አስመልክቶ በአንድ የሽልማት ዝግጅት ዙሪያ በተለይም በጋዜጠኝነት ጉዳይ ላይ እሱና የሙያ ጓደኞቹ ያላቸውን ትዝብትና አስተያየት የገለጸ መሆኑን በኢቢኤስ ቴሌቪዥን የዜናና ወቅታዊ ጉዳዮች ከፍተኛ ሪፖርተር ኤርሚያስ በጋሻው ያስታውሳል።
ከዚህ ቀደም በአንድ የመጀመሪያው የሚዲያ ሽልማት ላይ እኔም ሌሎች በጋዜጠኝነት ላይ ያሉ የሙያ ባልደረቦችም ሀሳባችን የገለጽነው ነገር ምንድን ነው? በጋዜጠኝነት ውስጥ ብዙ ዋጋ የከፈሉ፣ የተሰደዱ፣ የታሰሩ፣ የተገደሉ እንዲህ አይነት ባለሙያዎችን ከግምት በማያስገባ ጋዜጠኝነት በጣም ሰፊ ዘርፍ ሆኖ ሳለ፣ ነገር ግን ያ ሽልማት ፕሮግራም የቴሌቪዥን ሆስት ወይም ፕሮግራም አቅራቢዎችን በሬዲዮም እንዲሁ ፕሮግራም አቅራቢዎችን በጣም ስምና ዝና ያላቸውን ብዙ ሰው የሚያውቃቸውን ሰዎችን ለማካተት የታሰበ በሚመስል ሁኔታ የተካሄደ ነበርና ዘርፎቹ በበቂ ሁኔታ የተዘጋጁ ያልነበሩ፣ መሰረቶቹ በግልጽ ሁኔታ የተቀመጡ ያልነበሩ፣ ሁሉንም የሚዲያ ዘርፍ ለምሳሌ በሚዲያ ውስጥ የዜና ጋዜጠኛ አለ፣ የፕሮግራም ጋዜጠኛ አለ፣ የምርመራ ጋዜጠኛ አለ፣ ብዙ አይነት ዘርፎች አሉ እና እነዚህን ሁሉ ዘርፎች ያላካተተ እና ደግሞ ብዙ ዋጋ የከፈሉ የሚዲያ ባለሙያዎችን እውቅና የማይሰጥ ሆኖ ስላገኘነው ነበር ከፍተኛ ቅሬታ አቅርበን የነበረው። በተወሰነ መልኩ ለማሻሻል ጥረት ተደርጓል። ያም በቂ ሆኖ ያገኘሁት አይደለም። ከዛ በኋላም ሌላ የሽልማት ፕሮግራም እንዲሁ እየተዘጋጀ ያለ አለ። በተሻለ መልኩ ብዙ ዘርፎችን ለማካተት የሞከረ ነው እሱ። ነገር ግን እሱም በሙያ ወይም በፕሮፌሽናል ሰዎች፣ በተመሰከረላቸው ምሁራን እና በጣም በአንጋፋ የሚዲያ ባለሙያዎች ሊዳኙ የሚገባቸውን ጉዳዮች በህዝብ ድምፅ ትን የማድረግ ሁኔታ ነው ያስተዋልኩበት። ምናልባት በቀጣይ ገና ጅምር ስለሆነ በቀጣይ ይስተካከላል የሚል እምነት አለኝ።
አቶ አንተነህ ሰይፉ በአዲስ አበባ ዩኒቨርሲቲ የቲያትርና የፊልም መምህር ሲሆን በመዝናኛ ኢንዱስትሪ አስተዳደር ዘርፍ ይሰራል። በአፍሪካ ጥናት የሚዲያ አርትና በሽልማት ዘርፍ በዳኝነትና በበጎ ፈቃድ ማስተባበር ሰርቷል። ከሽልማት አስተጣጥ ጋር ተያይዘው በተደጋጋሚ ከሚነሱ ጥያቄዎች መካከል ይሄኛው ዋነኛውና መሰረታዊ ነው ይላል።
አንደኛውና ዋነኛው ነገር በጣም ተደጋግሞ የሚነሳው እነዚህን እውቅና የሚሰጡ ተቋማት፣ ሽልማት የሚያበረቁ ተቋማት እነማን ነው የሚለው መሰረታዊ ጥያቄ። ምክንያቱም አንዳንዶቹ እንደምታውቀው እኛ ሀገር 10 ዓመት ወይም ከዛ በላይ ይህን ከናው የቆዩና ራስ ቀበሉነትን በጊዜው ሂደት የፈጠሩ አሉ። ግን ደግሞ በየጊዜው የሚነሱ ከዛ አንዴ ወይ ሁለት አድርጎ የሚጠፉ ተቋማት አሉ። የራሳቸውን ሰው ብቻ እውቅና ለመስጠት የመጡት ከሚያስመስልባቸው ድረስ አንዴ ያደረጉት የከሰቡ በጣም በርካታ እንትኖች አሉ።
እውቅና በሚሰጥበት ወቅት ጎልቶ የሚወጣው እውቅና ሰጪው ነው ወይስ ተቀባዩ? አቶ አንተነህ በትዝብት ይጠይቃል።
እውቅና የሚሰጠው ከሚሰጠው አካል ይልቅ እውቅና ሰጪው ተቋም ጎልቶ የሚወጣበት፣ ለምሳሌ በጣም አንድ ትንሽዬ ገና አዲስ ጀማሪ የሆነ በጣም ስሞል ኢንቲቲ በጣም ጃይንት ለሆነ አንድ ባለሙያ እውቅና ሲሰጥ ባለሙያው ነው የሚጎለው ወይስ ተቋሙ ነው ራሱን የሚሸጥበትና የሚጎለው የሚል መከራከሪያ የሚያነሳሉ።
የሽልማቶች መኖር አጠያያቂ አይደለም የሚለው ጋዜጠኛው ኤርሚያስ በሚዲያው ዘርፍ ብቻ ሳይሆን በሁሉም ዘርፎች በዋናነት መነሳት ያለበት ጉዳይ አለ ይላል።
በዋናነት ግን በሌላውም ቢሆን በኪነ ጥበቡም ዘርፍ፣ በሙዚቃም፣ በፊልምም፣ በተለያዩ ዘርፎች ሽልማቶች መኖራቸው በጣም አስፈላጊ ነው። ዋናው ሊሰመርበት የሚገባው ግን ሽልማቶች ፕሮግራሞች መዘጋጀት ያለባቸው ምንም አይነት የጀርባ ኢንተረስት በሌላቸው የሙያ ማህበራት፣ ፊልም ከሆነ በፊልም ሰሪዎች ማህበር፣ ሙዚቃ ከሆነ በሙዚቀኞች ማህበር፣ ሚዲያ ከሆነ በጋዜጠኞች ማህበር ወይም በሚዲያ ካውንስል፣ በእንዲህ አይነት አካላት ነው ሽልማት ፕሮግራሞች መዘጋጀት ያለባቸው።
የሽልማትም ሆነ የእውቅና ዝግጅቶች መካሄድና መመራት ያለባቸው የተለያዩ ፍላጎቶችን ባስቀደሙ ግለሰቦች ሳይሆን በተሸላሚዎቹ የሙያ ዘርፎች ወይም በተደራጁ አካላት ነው የሚለውን የአቶ ኤርሚያስን አባባል አቶ አንተነ የሚጋራው ቢሆንም ይህ የሚከለከል አሰራርና ህግ እስከሌለው ድረስ ዕውቅና ሰጪ ድርጅቶችን ተጠያቂ ሊያደርጋቸው የሚችል አሰራር አይኖርም ይላል። ይልቁንም መታየት ያለበት በግለሰቦች ወይም በቡድኖች መሰጠታቸው ሳይሆን ሽልማቶቹ የሚኖራቸው ተቀባይነትና የሚያጎናጽፉት የክብር ዋጋ ነው ሲል ይከራከራል።
ደረጃጀትን በሚመለከት ያው በሀገሪቱ ህግ ነው ማንንም ሰው ሊጠይቅና ሊዳኝ የሚችለው ብዬ አስባለሁ። ምንድነው ለምሳሌ ሌሎች በዚህ ጉዳይ ላይ ትንሽ በርትተው ቀድሞ የሰሩ ሀገራት ብንመለከት ሽልማቶች ኤቭሪዌር አሉ። ግለሰቦች ይሰጣሉ። ግለሰብ ስል ኢንዲቪጁዋል ፕራይቬት ካምፓኒስ ማለት ነው። ኢንስቲትዩሽኖች ይሰጣሉ። ይሄ ከመንግስታዊ ተቋማት ጋር ደግሞ አፊሌትድ የሆኑ የሚሰጡ ተቋማት አሉ። አሁን ልዩነቱ ምንድን ነው? የትኛው ሞር ፕሬስቲጂየስ ነው? የትኛው የበለጠ ተቀባይነትና ይሁንታ ያለው ነው መሰረታዊ ጥያቄ። ለምሳሌ የታወቀ ነው፣ በተለይ አሁን በጣም ትልልቆቹ ሽልማቶች ስናያቸው አብዛኞቹ ከአካዳሚያ ጋር የተያዙ ናቸው። ለምንድን ነው? ሴንትር ኦፍ ኤክሰለንስ አካዳሚያ ነው ተብሎ ስለሚታሰብ እና ያን ኒውትራል መንገድ ሊድ ያደርጋል ተብሎ ስለሚታሰብ እና አንድ ሴንትር ኦፍ ኤክሰለንስ ሊባል ከሚችል ተቋም የሆነ እውቅና ማግኘት እና አንተነ ሰይፉ ፒኤልሲ ከሚባል ድርጅት እውቅና ማግኘት እኩል አይደል እንደሚታወቀው። እና እኛ ጋር ባለው ነባራዊ ሁኔታ ግለሰቦች መሸለማቸው ወይ መንግስት መሸለሙ ብዙ ጊዜ ጥያቄ ይነሳበታል። ግን ያለው የህግ ማዕቀፍ ይሄን ይፈቅዳል። ለምሳሌ እኔ አንድ ተቋም አቋቁሜ ሽልማት መሸለም እችላለሁ። ያውም ለሽልማት ብቻ ተብሎ እንኳን የተቋቋመ ድርጅት አይደለም። ለምሳሌ የአንድ የመዝናኛ ምናምን ተቋም አቋቁሜ አንዱ ስራ ሽልማትና መስጠት ነው ብል ህጉ ይፈቅድል። ከዛ በኋላ ግን የምንጠይቀው ያንን ለመሸለም የሚበቃ ተቋም ነው ወይ፣ ምን አይነት ሌጋል ግራውንድ አለው፣ ምን አይነት ቤዝ አለው፣ ምን ተዘጋጅቷል፣ እንዴት ነው የሚያስኬደው የሚለውን ያሰራሩ ሁኔታ ውስጥ እንመጣለን ማለት ነው። እና እንግዲህ አሰራር እንደሚታወቀው እኔ አሁን ንጹህ ናቸው አይደሉም ብዬ መወንጀልም ማመስገንም አልችልም። ያው የሚነሱ ክፍተቶችና የሚታዩ ክፍተቶች አሉ።
በኢህአዴግ ዘመን ብቸኛ የነበረው የኢትዮጵያ የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት የቦርድ አባል የነበሩት ጸሐፊ ተውኔትና ደራሲ አቶ አለማየሁ ገብረ ሕይወት እንደተባለው ሸላሚዎች በግልጽም ሆነ በድርጅት መልክ መዋቀራቸው ችግር ባይኖረውም አሰራራቸው ሊያስከትለው የሚችለውን ችግር ለማስቀረት የሚችል ፖሊሲና ቁጥጥር ግን ያስፈልጋል ይላሉ።
እና ሸላሚዎች በድርጅት ደረጃ የሚሆን በግለሰብ የሚቋቋሙበት መንገድ ካለ ያ በፖሊሲ ተደግፎ ቢወጣ እና ደረጃውን የጠበቀ ቢሆን ስታንዳርድ ያለው ነገር ቢሆን ጥሩ ብዬ አስባለሁኝ። ምክንያቱም አንዳንድ ጊዜ ቅድም እንደጠቀስኩት በአንድ ጊዜ አንድ 70 ምናምን ሰዎች ጎል መሸለም አሁን ከሌ ሲባል ሰዎች እናውቃቸዋለን። ጥሩ የሚገባቸው ዲዘርቭ የሚያደርጉ አሉ። ደግሞ ማን መሆናቸውን በደንብ የማይታወቁ ከማጋ ተወዳድረው እንደተመረጡ የማይታወቁ አሉና ያ ሽልም ሌላውን ዲስከሬጅ እንዳታደርግ አበረታታለሁ ብለን ሌላውን ደግሞ የሚያስከፋ ወይም ነገር እንዳይመጣ ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ።
ፖሊሲ ይኑር፣ ጥንቃቄ ይወሰድ ሲባል ምን ማለት ነው? ፖሊሲውን የማውጣት የማስፈጸም ስራ የማን ኃላፊነት ሊሆን ነው? አቶ አለማየሁ መንግስት ጣልቃ ይግባ ማለት አለመሆኑ ግልጽ ሆኖ ይህን ሊያደርግ የሚችለው የመንግስት ክፍል እንደየዘርፉ ሊሆን እንደሚችል ያመለክታሉ።
ይህን የሚመለከተው በየዘርፉ አለ። ለምሳሌ የባህል መስክ በተመለከተ የባህል ሚኒስቴር ይመለከተዋል። ሽልማቱ ደረጃ ስታንዳርድ የማየት የማጽደቅ ነገር ይችላል ያስባለሁ ነው። ጣልቃ የመግባትና የመወሰን አይደለም፣ ግን ድርጅቶቹ ማድረግ የመደገፍ ሌላ በኩል ደግሞ አሰራራቸውን ደግሞ ደረጃ አሁን የጠበቀ መሆኑን የማረጋገጥ እንደዚህ ኃላፊነት ሊኖርባቸው ይመስለኛል። የሚዲያውንም ሴክሽን እንደዚህ በሚዲያው በኩል ያለው ክፍል እንደዛው በሌሎችም መስክ ያስባለሁ። ይሄ ከሆነ ሽልማት አላማው ቀደም ተርጉት ጥሩ የሰሩ ሰዎችን ማመስገን የበለጠ እንዲሰሩ ማበረታታት ነው። ከሁሉ በላይ ግን ሰዎችን ማትጋት ነው። ይሄ ሙያ ያሸልማል፣ ይሄ ስራ ጥሩ ስራ ነው ብለው ተከታዮችን እንዲያፈሩ በር የመክፈት ነገር ስለሆነ በዛ አንጻር ያለውን ሚና በአግባቡ እንዲወጣ ደረጃውን የጠበቀ ያላቸው አሰራራቸው ግልጽ የሆነ የሽልማት ድርጅቶች መኖራቸው ጠቃሚ ነው፣ አስፈላጊም ነው ብዬ አምናለሁ።
አንዳንዶች ብዙ ጊዜ በተለይም በተለያዩ ዘርፎች ተሸላሚ የሚሆኑት በሙያው የላቁት ሳይሆን ታዋቂ ሰዎች፣ ታዋቂ ጋዜጠኞች ወይም ታዋቂ አርቲስቶች ናቸው። መስፈርቱ ሙያ ሳይሆን ዝና ነው ይላሉ። አቶ አንተነ ይህን አይቀበለውም።
አሁን ብዙ ጊዜ ታዋቂ ሴቶች ናቸው የሚሸለሙት ምናምን ምናምን ይባላል። ይሸለማሉ። የመጀመሪያው ጥያቄ ስለተሸለሙ ለምን የሚል ጥያቄ ይመጣል ብዬ አላስብም። ግን ደግሞ አንድ በጣም ፖፕ ስታር የሆነ ሰው እና አንድ በጣም ጀማሪ የሆነ ሰው መልሶ የጥያቄ ለማህበረሰቡም ተመልሶ የሚቀርብ ጥያቄ ይሆናል። ለምሳሌ እኩል ኦንላይን ቦት አድርጉ ቢባል ሰዎች ሳያዩና ሳያዳምጡ እንኳን ይሄ ጀነራል ሶሳይቲ የምንለው ብቻ ቀርቶ ሳይሆን ማዙ ብቻ ሰው ባለሙያዎችም እንትና ጥሩ ነው ግን እንትና ወደዋለሁ ብለው ወይም ወዳታለሁ ብለው ወዲ ያደርጋሉ። እንደዚህ አይነት ባያዞች አሉና ይሄ ራሱ አብሮ ኦዲየንስ ዴቨሎፕመንት የሚባል ዘርፍ አለ አይደል? አሁን ከለቀውስ ብንመለከት አብሮ ማህበረሰቡ ላይ እኩል መሰራት ያለበት ማያተኛውን መሰራት ያለበት መሰል ተቋማትም ይሄን እናዘጋጀለን የሚሉ ተቋማትም ለምን እንደዚህ በዚህ መንገድ ኒውትራል በሆነ መንገድ ስራ ላይ ተመስርቶ ምን ማለት እንደሆነ እያስገነዘቡ ግንዛቤ እየፈጠሩ እንዲያደርጉ ማድረግ በጣም ያስፈልጋል።
ስለ ተሸላሚዎች ምርጫና ሸላሚ ቡድኖች አሰራር አጥብቀው የሚጠይቁ የሚዲያ ሰዎች አለመኖራቸውን በመጥቀስ አቶ አንተነ ይከራከራል።
ኢንተርቪው ታርጎ የሚጠይቅ የለም። ለምሳሌ መንግስት ብቻ ሳይሆን ሚዲያውም ወይም ሰው ለምሳሌ በህዝብ ድምጽ ብቻ ቦት የሚቀበሉ የሽልማት አይነቶች አሉ። የሚያቀርባለው ለማለት ባለሙያ ደግሞ መደበው ቦት የሚያሰጡ አሉ። አሁን እኔ በማቆልክ እንኳን ማለት ነውና አሁን ንጹህ ናቸው ንጹህ አይደሉም ይልኩ ሆነ እንጂ ሳይሆን በህዝብ ድምጽ ኦንላይን ቦት ሲደረግ ሲስተሙ ያሳያል። ያው ማኒፕሌት መደረግ አይደረግም ይደረጋል አልገባ ግን ሲስተሙ ያሳያል ምን ይላል ይሄንን የሚወቀሱት ማከላት ይሄው እንደዚህ ነው ያደረግነው ይሄን ይመስላልበት ይሄ ነው ብለው ባግኝት መንገድ ፖሊሲ አይሰሩበት። ሌላውም ይሄን መጠየቅ የሚችልም የሙያ ዘርፍ ተቋም ምናምን የሚያየኝው ማከል ብዙ ኢንሲስት አያደርግም አንድ ሰሞን ወሬ ይሆንና ያልፋልና ይሄ ቼክን ባላንስ ሲስተም ማረጋጋት አለመቻላችን ተጠያቂነትን ማስተን አለመቻላችን ከካወቃቀሩ ባሻገር የሚመጣ ችግር ነው ብዬ አስባለሁ።
አቶ አለማየሁ በመገናኛ ብዙሃንም ይሁን በኪነ ጥበብና በሌሎች በየሙያ ዘርፉ የሚሰጡ ሽልማቶች በሙያው የተወሰነ ክፍል ላይ ብቻ የማተኮር ነገር ይታይባቸዋል ይላሉ። ተሸላሚ ሲታሰብ በእያንዳንዱ ሙያ ውስጥ የተለያዩ መስኮች መኖራቸውን እንደሚከተለው ይዘረዝራሉ።
መገናኛ ብዙሃን ሲባል አሁን ለሰው ነው ጋዜጠኛና ሪፖርተር ይመስላል። ግን ወደ ውስጥ ሲገባ ዝርዝሩ ብዙ ነው። ካሜራማን አለ፣ ኤዲተር አለ። በኤሌክትሮኒክ ሚዲያ ሲቆጠር ሲዘረዝር በጣም ብዙ ነው። በመገናኛ ብዙሃንም እንደዛው ነው። በስነ ጥበብ መስኩም እንደዛ ነው። ሙዚቃ ሲባል ድምጻዊ ብቻ አለ፣ የመሳሪያ ሙዚቃ አለ፣ መሳሪያ ተጫዋች አለ፣ የዜማና የግጥም ደራሲዎች አሉና በቲያትሩ ማዘጋጃ አለ፣ ተዋናይ አለ፣ የመድረክ ጀርባ ስራ አለ።
ጋዜጠኛ ኤርሚያስ የሽልማትን አስፈላጊነትና ጥቅም በማስረዳት በአግባቡ ካልተመሩ ሊያስከትሉ የሚችሉትን ጉዳት እንደሚከተለው ያስረዳል።
በመሰረተ ሐሳቡ ሽልማት በጣም ጠቃሚ እና በጣም አስፈላጊ ነገር ነው። በመርህ ደረጃ በሐሳብ ደረጃ ሽልማት በጣም አስፈላጊ ነገር ነው። በሁለት ምክንያት ነው ሽልማት በጣም አስፈላጊ የሚሆነው። የመጀመሪያው ነገር በአንድ የሙያ ዘርፍ ላይ ጥሩ አበርክቶ ላበረከቱ የተሻለ ነጥሮ የሚወጣ ስራ የሰሩ ባለሙያዎች ስራቸው እውቅና የሚያገኝበት ለነገ የተሻለ ስራ ለመስራት ደግሞ ስንቅ የሚሆን የሞራል መነሳሻ የሚሆን ነገር ይሆናቸዋል። ለሙያ እድገት ለፕሮፌሽናሊዝም እድገትም የራሱን አስተዋጽኦ ያደርጋል። የሰራ ሰው ሲመሰገን እውቅና ሲሰጠው ሲሸለም በቀጣይ በዚሁ ከፍ ባለ ደረጃ ሙያውን ይዞ የሚቀጥልበት እድል የሚፈጥር ነገር ነው። ሁለተኛ ደግሞ በእንዲህ ያለ በተለያየ ሙያ ዘርፍ ውስጥ ነገ ከነገ ወዲያ ተሳትፈው እነሱም የራሳቸውን አስተዋጽኦ ለማበርከት ስለሚፈልገው ለቀጣዩ ትውልድ ደግሞ እንዲሁ ያንን የሽልማት ፕሮግራም እውቅና በአገር ደረጃ እውቅና ሲሰጥ ሽልማት ሲሰጥ የሚመለከቱ ታዳጊዎች ደግሞ እኔም ነገ እንዲህ ያለ ሙያ ውስጥ ከፍ ያለ ደረጃ ያለው ስራ የላቀ ደረጃ ያለው ስራ ብሰራ እንዲህ ያለ አገራዊ እውቅና የማገኝበት እድል ይኖራል የሚል ለሚቀጥለው ትውልድ ማነሳሻ ከፍተኛ አስተዋጽኦ አላቸው።
ነገር ግን ይላል ኤርሚያስ፣
ነገር ግን እነዚህ የሽልማት ፕሮግራሞች ወይም የሽልማት መርሃ ግብሮች በተገቢው ዓላማ እና በተገቢው መንገድ ካልተካሄዱ ከጥቅማቸው ጉዳታቸው የሚያመዝንበት ሁኔታ ይፈጠራል። ምክንያቱም በተገቢውን ሂደት ያላለፈ ወይም በተገቢው መርህ ላይ ያልተመሰረተ የሽልማት ፕሮግራም ሙያዊነትን ማዳከም፣ ቀጣዩ ትውልድ ትክክል ያልሆነ ግንዛቤ በአንድ የሙያ ዘርፍ ላይ እንዲይዝ ማድረግ፣ እንዲሁም ደግሞ በሙያተኞች ዘንድም እንዲሁ ትክክል ያልሆነ ግንኙነት እንዲፈጠር ያደርጋል። በጣም ጥሩ የሰሩ ሰዎች እያሉ በተለያየ መርህ አልባ በሆነ ግንኙነት ጥሩ ያልሰሩ ሰዎች ሽልማት ሲያገኙ ወይም ትክክለኛ ባልሆነ የአመራረጥ ሂደት እንዲህ ያሉ ሰዎች ሽልማት ሲያገኙ የሰሩ ሰዎች ሞራል ይጎዳል፣ በሙያውም ላይ እንዲሁ የራሱ የሆነ አሉታዊ ጎን ይኖረዋል ማለት ነው።
በቀዳማዊ ኃይለ ሥላሴ ዘመነ መንግስትና በኢህአዴግ ዘመን በመንግስት የሚታገዝ አንድ የሽልማት ወይም እውቅና ሰጪ ድርጅት ብቻ የነበረ ሲሆን ዛሬ ምንም እንኳ ብዙዎቹ ቋሚና ተከታታይ ባይሆኑም ባለፉት 4 ዓመታት ውስጥ ከ20 በላይ የሽልማትና እውቅና ሰጪ ድርጅቶችና ዝግጅቶች መኖራቸውን ተረድተናል። አቶ አንተነህ ሰይፉ፣ ጋዜጠኛ ኤርሚያስ በጋሻውና አቶ አለማየሁ ገብረህይወትን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በኢትዮጵያ የሚሰጡ ሽልማቶችን አስመልክቶ የተሰናዳውን ዝግጅት ነው አዳምጠን የተመለስ ነው። አድማጮቻችን፣ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ይዳሰስንበት የምሽቱ የመስታወት መሰናዷችን ይህን ይመስል ነበር።
ፕሮግራማችንን ከማጠናቀቃችን በፊት ግን የሸዋን ዳኝ ኃይሉን ሰምታ ይሆን እንዴ ሙዚቃ እንጋብዝ።
Sargat cry Maslo ni he good day Ya malgo bchai Ya tara sa sai basana sagate Oh sometime one day my bitty sometime Ya na marani sometime Man pom sakayere
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።